ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳትና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን።
ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽሕፈት ቤት ኃላፊ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ይነይ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ 3 ሰዓት 4 ሰዓት ሲያመሽብኝ ልጅ ይጨንቀኛል። እንኳን ይሄን ያህል ጊዜ ልጅ ታግቶ
አንድ መንግስት ነኝ እንዴ አካል መንግስት መሆኑን ማረጋገጥ የሚችለው በዋንኝነት ለመረጠው ወይም ለሚመራው ህዝብ ዋስ ከለላ ጠበቃ ለመሆን። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶን አስከፍቶን ነው አደባባይ እየወጣ ነው።
በተለያዩ የአማራ ክልል ከተሞች በዛሬው ዕለት ከተካሄዱ ሰላማዊ ሰልፎች ከባህር ዳርና ከወልዲያ ከተማ ሰልፈኞች ድምጽ የተወሰደ ነው። በዛሬው ዕለት እዚህ ዋሽንግተን ዲሲ ውስጥ የተካሄደውን ጨምሮ ሰልፈኞቹን ወይም ሰልፎቹን ተከታትለናል። ዘገባዎች አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጥር 19 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ኦድሪየስ ሪገስ ነው። እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜናዎች። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጠበቆች በሀገሪቱ የሕግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከያ ንግግር ዛሬ እያገባደዱ ነው። የቻይና ፕሬዝደንት ሺ ጂንፒንግ ሀገሪቱ ሰይጣን ባሉት ኮሮና ቫይረስ ላይ በምትካሄደው ትግል ታሸንፋለች አሉ። የካሜሩን ፕሬዝደንት ፖል ቢያ ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዙ። አሁን ዜናዎች በዝርዝር። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤ የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ አጽድቋል። ሙልጌታ ጽብሃ ዝርዝር አለው። የሙልጌታ ጽብሃ ሲደርስን እናቀርባለን። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከ12 ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። አማጽያኑ ምርጫ ወታደራዊ ኃይል ጋርም እየተጋጩ ነው። የሀገሪቱ ፕሬዚደንት ፖል ቢያ በበኩላቸው ምርጫው እንደሚካሄድ አስታውቀዋል። ወታደራዊ ኃይል እጃቸውን የማይሰጡ አማጽያንን እንዲገድል አዘዋል። በካሜሩን እንግሊዝኛ ተናጋሪ ክልሎች ከአራት ዓመታት በፊት ፈረንሳይኛ ቋንቋና ፈረንሳይኛ ተናጋሪ ባለስልጣኖች የበላይነት ሰፍኗል የሚል ተቃውሞ ከተቀሰቀሰ አንድ ዓመት በኋላ አማጽያን መሳሪያ ነሱ። ዓላማቸውም አምባዚያ የተባለ እንግሊዝኛ ተናጋሪ ሀገር መመስረት እንደሆነ አስታወቁ። ከዚያን ጊዜ አንስቶ ከሀገሪቱ ወታደራዊ ኃይሎች ጋር በሚግጭት 3000 የሚሆኑ ሰዎች አልቀዋል። ቢያንስ 50000 የሚሆኑ ካሜሩናውያን ወደ ናይጄሪያ እንደተሰደዱ የተባበሩት መንግስታት ድርጅት ጠቁሟል። የምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ባለስልጣኖች በገለጹት መሰረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት 30 ሰዎች ተገድለዋል። ሰዎቹ ባለፈው ቅዳሜ ሲልጋጂ በተባለ ሶዋሜ ክፍለ ሀገር ላይ በሚገኝ መንደር ላይ በከፈቱት ጥቃት እንደተገደሉ ነው ባለስልጣኖቹ የተናገሩት። ከጥቂት ቀናት በፊት ደግሞ በሁለት ሌሎች መንደሮች ላይ 32 ሰዎች እንደተገደሉ ታውቋል። በድህነት በዳሸቀችው ቡርኪና ፋሶ ከአራት ዓመታት ወዲህ ከአጎራባች ሀገሮች ማሊና ኒጀር በሚነሱ ታጣቂ ኃይሎች ጥቃት እንደሚከፈትባት ተገልጿል። በጥቃቱም በመቶዎች የሚቆጠሩ ሰዎች እንዳለቁና ከ500,000 በላይ የሚሆኑ ሲቪሎች ከመኖሪያቸው እንደተፈናቀሉ ተዘግቧል። ይህ የሚሆነው ብዙ የፈረንሳይና የዩናይትድ ስቴትስ ኃይሎች በሀገሪቱ በተመደቡበት ወቅት ነው። 13,000 ሰላም ጠባቂዎችን ያቀፈ የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይልም በሀገሪቱ አለ። አድማጮች፣ ዜና የምትተላለፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጠበቆች በሀገሪቱ የህግ መወሰኛ ምክር ቤት ሲያካሂዱት የቆየውን የመከራከሪያ ንግግር ዛሬ እያገባደዱ ነው። በፍርዱ ሂደት ወቅት ምስክሮች እንዲቀርቡ ይፈቀድ እንደሆነ ግን ገና አልታወቀም። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በቀድሞው ምክትል ፕሬዝደንት ጆ ባይደን ላይ ምርመራ እንደሚጀምሩ እስከሚያስታውቁበት ጊዜ ድረስ ለዩክሬን እንዲሰጥ የተመደበው $391 ወታደራዊ እርዳታ እንዳይሰጥ አደርጋሉ ሲሉ ፕሬዝዳንት ትራምፕ ባለፈው ነሐሴ እንደነገሯቸው ጆን ቦልተን አዲስ በጻፉት መጽሐፍ ማስፈራቸው ተዘግቧል። ቦልተን የቀድሞ ብሔራዊ ጸጥታ አማካሪ ናቸው። ዘጋቢያችን ካትሪን ጂፕሰን ስለ ጉዳዩ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ቦልተን በመስክርነት እንዲቀርቡላቸው ተወተው ቆይተዋል። አሁን ሾልኮ የወጣው የቦልተን መጽሐፍ ቅጂ ላይ ያለው መረጃ ፕሬዝዳንቱ በስልጣናቸው ያላግባብ ተጠቅመዋል ያልነውን የሚያረጋግጥልን ነው ያሉ ናቸው። የመወሰኛ ምክር ቤት ያናሳን ዲሞክራቶች መሪው ቸክ ሹመር ምስክሮች መጥራት ሰነዶችን ማስቀረብ አያስፈልግም ለሚለው ቅንጣት ታህል መከራከሪያ እንኳን ቢኖር የሚስተር ቦልተን መጽሐፍ ደምስሶታል ብለዋል። የፕሬዝዳንቱ ጠበቆች ለችሎቱ መከላከያቸውን ባሰሙበት በሁለተኛው ቀን ከጆን ቦልተን ተሰማ በተባለው ጉዳይ በተዘዋዋሪ እንጂ በግልጽ አልነኩትም። የዋይት ሃውስ ጠበቃ ጄ ሴኩሎ
እኛ የሚያገባን ሰነድ የያዘ ማስረጃ ነው። በይፋ ፈጽሞ የማያሟላ የግምት አልዋልታ አይመለከተንም።
ፕሬዝዳንቱም ጆን ቦልተን የተነገረው አንዲትም ነገር የለም ያን ልነግራችሁ እችላለሁ በማለት ሙሉ በሙሉ ነው ያስተባበሉት። ይሁንና መረጃው በርካታ ዋና ዋና ሪፐብሊካን ሴኔተሮችን ምስክሮች ይጠሩ
I think it's increasingly likely that other Republicans will join those of us who think we should hear from John Bolton.
እንደሚመስለኝ ጆን ቦልተን የሚሉትን መስማት አለብን ወደምንለው የሚመጡ ሪፐብሊካኖች ቁጥር እየጨመረ ይሄዳል። ሌሎች ምስክሮች ሰነዶች ኖራሉ ያ ሌላ ጉዳይ ነው። በመንግስቷ አቋም የጆን ቦልተን ቦታ ግን ይበልጡን ግልጽ እየሆነ መጥቷል።
ምስክሮች እንዲጠሩ የተያዘው ግፊት በምክር ቤቱ እንዲያልፍ አራት ሪፐብሊካን ሴኔተሮች ከዲሞክራቶቹ በኩል መሰለፍ ይኖርባቸዋል።
የቀድሞው የብሔራዊ ጸጥታ አማካሪ ዩናይትድ ስቴትስ የፍርድ ሚኒስቴር ግን አስተባብሏል። ስለ ጉዳዩ የተደረገው ውይይት አልነበረም። ዋናው አቃቢ ሕግ ፕሬዝዳንቱ ከውጭ ሀገራት መሪዎች ጋር የሚያደርጉት ንግግር አስመልክቶ ተገቢ አይደለም ያሉበት ጊዜ የለም ብለዋል። ዛሬ በሰጡት መግለጫ የቻይና ፕሬዝዳንት ሺ ጂንፒንግ ዛሬ ሰይጣን ባሉት ኮሮና ቫይረስ ላይ የምታካሂደው ትግል ያሸንፋል ብለዋል። ቻይና ውስጥ በሽታው ተዛምቶ በብዙ ሺህ የሚቆጠሩ ሰዎች ታመዋል። ሌሎች ሀገሮችም እንደተዛመተ ተገልጿል። እስካሁን ባለው ጊዜ 106 ሰዎች መሞታቸው ታውቋል። የቻይናው ፕሬዝዳንት ይህን ያሉት ዛሬ ቤጂንግ ውስጥ ከዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ጋር ተገናኝተው በተነጋገሩበት ወቅት መሆኑን የመንግስት የዜና አገልግሎት ጠቅሷል። የቻይና የጤና ጥበቃ ባለስልጣኖች ዛሬ በገለጹት መሰረት ተጨማሪ 25 ሰዎች በበሽታው ሞተዋል። ቻይና ውስጥ የታመሙት ሰዎች ብዛት 4500 መድረሱ ተረጋግጧል። የደቡብ አፍሪካ ባለስልጣኖች ኮሮና ቫይረስ በአፍሪካ ቢስፋፋ ለመከላከል ዝግጁ መሆናቸውን አስታወቁ። እስካሁን ባለው ጊዜ ከቻይና የተነሳው በሽታ አፍሪካ መግባቱ የተዘገበ የለም። የደቡብ አፍሪካ የተላላፊ በሽታዎች ብሔራዊ ተቋም ባለስልጣኖች በጆሃንስበርግ አይሮፕላን ማረፊያ ላይ ጥንቃቄ እያደረጉ ናቸው ብሏል። አድማጮች፣ የምሽቱ ዜና እዚህ ላይ አበቃ።
አዳነችን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በአሃዱ ራዲዮ FM 94.3 እና በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙ ዝግጅቶች ያንዱን ለቅምሻ እንበል።
ህመሙ ገና የታመመው ሰው ላይ እየበሰለ ያለ ምልክት እንኳን ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፒሪየድ ላይ ያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክት ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው።
ጉዳዩ በፍጥነት በመዛመት ላይ ያለው የኮሮና ቫይረስ የሰማችኋቸው ባለሙያ ደግሞ ፕሮፌሰር ዳውድ ሰይድ ሲራች በዚህ በዩናይትድ ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሙን ይጠይቁ ልዩ ዝግጅት ሁለተኛው አጋማሽ ተጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ። ኢትዮጵያ ውስጥ የኮሮና ቫይረስ እስካሁን ድረስ እንዳልተገኘ ነገር ግን ከውሃን ወደ አዲስ አበባ ተሳፍሮ የመጡ 4 ሰዎችም ከቻይና ለሚመጡ ተጓዦች በተሰናዳ የተለየ ማቆያ ስፍራ ተለይተው እየተጠበቁ ወይም ምርመራ እየተደረገላቸው መሆኑን የጤና ጥበቃ ሚኒስቴር አስታወቀ። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ከፍተኛ ቡድን መቋቋሙንና ወረርሽኙን ለመከላከል አስፈላጊው ቅድመ ዝግጅት ሙሉ በሙሉ መደረጉን ለአሜሪካ ድምጽ ተናግረዋል። በቻይና ለሚገኙ ኢትዮጵያውያን ተማሪዎችም የምግብና ሌሎች አስፈላጊ ትብብሮችና እርዳታ እንዲደረግላቸው ጤና ጥበቃ ሚኒስቴር በኢትዮጵያ ከቻይና አምባሳደር ጋር ውይይት ማድረጉን ገልጠዋል። ኤደን ገረመውናት የተከታተለችው።
እንደ አውሮፓውያን አቆጣጠር ከታህሳስ 2019 ዓ.ም ጀምሮ በቻይና ውሃን ከተማ የተገኘው የመተንፈሻ አካላትን በመያዝ የትኩሳት፣ የሳልና የአየር ማጠር በመፍጠር እስከ ሞት የሚያደርሰው የኖቨል ኮሮና ቫይረስ ወደ ዓለም እንዳይዛመት አገራት የራሳቸውን ቅድመ ጥንቃቄ እያደረጉ ይገኛሉ። እስካሁን ድረስ 14 አገራት በቫይረሱ የተጠረጠሩ ሰዎችን እንዳገኙ የጠቆሙ ሲሆን ይህን ተከትሎም በዛሬው ዕለት የኢትዮጵያ የጤና ጥበቃ ሚኒስቴር ጋዜጣዊ መግለጫ ሰጥቷል። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ በተለይም ለአሜሪካ ድምጽ እስካሁን ድረስ ኢትዮጵያ ውስጥ ቫይረሱ እንዳልተገኘና ይሁንና ከውሃን ወደ አዲስ አበባ የገቡ 3 ተማሪዎችና አንድ ከቻይና ጓንግዙ የመጣ ተጓዥ ተለይተው በልዩ ክፍል ውስጥ ክትትል እየተደረገላቸው መሆኑን እንዲሁም ላብራቶሪያቸው ወደ ደቡብ አፍሪካ መላኩን አስረድተዋል።
አንደኛው እንግዲህ ነገሩ ቴክኒካል ስለሆነ በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ ምንም የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ህብረተሰቡ ጋር እንዳይገናኝ ኳራንታይን ወይም መቆያ ክፍል አድርገናቸዋል። ፐብሊክ ሄልዝ የህብረተሰብ ጤና አስቸኳይ ነገር በመሆኑ ጤና ጥበቃ ልክ ቻ ይሄ ነገር ተነሳ ብላ ሪፖርት ካረገችበት ቀን አንስቶ በአየር መንገድ ላይ የተጓዥ ሙቀት እየለካን እናያቸዋለን። በዛ በተርማል ስክሪን ማንኛውም ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳትና እንደ ጉንፋን ኖሮት ከቻይና በተለይ ውሃን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን። ስናስቀምጥ አይዞሌት እናደርጋቸዋለን። ለሌላ ሰው እንዳያስተላልፉ የፌስ ማስክ እንሰጣቸዋለን እና ያ ፌስ ማስክ ካደረገ አንድ ሰው በሽታውን አያስተላልፍም። ውሃ ምናምን ይታጠቡት እናቀርብና ለዚህ በፊትም ለኢቦላ ያዘጋጀነው ነገር ስላለ እዛ ማቆያ ውስጥ እንዲቆዩ እናደርጋለን። ስለዚህ አሁን ከረንትሊ በእኛ እውቀት ኢትዮጵያ ውስጥ በዚህ በሽታ የተጠረጠረ ሰው ሆነ የተያያዘ ሰው በህብረተሰቡ ዘንድ ሊዘዋወር ምንም ሰው የለም። በኢትዮጵያ አየር መንገድ በጣም በርካታ ተጓዦች በዚህ በኩል ያልፋሉ። እስካሁን እስከ 20,000 በተጓዥ ስክሪን አድርገናል። በአየር መንገድ ብቻ ሳይሆን በተለያዩ ቦርደሮች በሁለት አይነት መንገድ ስክሪን አድርገናል። አንደኛ ከየት ነው የመጣችሁት እንላለን። ሁሉም ሰው ፎርም ይሞላል። ከውሃን ከመጡ ከውሃን የመጡትን ሰዎች አሁን ብዙ በርካታ ወደ 300 የሚጠጉ ሰዎችን በየቀኑ ቤታቸው ድረስ እየሄድን እናጣራለን። ምንም ምልክት ከሌላቸው ከውሃን መጥተው ግን ትኩሳት እና ጉንፋን ነገር ካላቸው ይሄ WHO ኬዝ ዴፊኒሽን ይባላል። በዚህ ኖቨል ኮሮና ቫይረስ ምናልባት ሊያዙ ይችላሉ ተብሎ ስለሚታሰብ እነዚህን ደግሞ ምን እናደርጋለን? ኳራንታይን እናደርጋቸዋለን ወደ ሌላ ሰው ጋር እንዳያገቡ። ያ ምርመራ ተደርጎ ነፃ መሆናቸው ሲታወቅ ወደ ህዝቡ ይቀላቀላሉ ማለት ነው። የሙቀት ስክሪኒንጉ አብዛኛው ኦልሞስት ሁሉም መንገደኛን እናያለን ማለት ነው። ፎርም ማስሞላት ግን እና ቺ ዝርዝር ክትትሏን የምናደርገው ከዚህ ከቻይናና ከውሃን በመጡት ብቻ ነው። ይሄ ግን የኖቨል ኮሮና ምርመራ ከፍ ያለ ላብራቶሪ ደረጃ የሚጠይቅ በመሆኑ እኛ የለንም። ስለዚህ ለደቡብ አፍሪካ ሳምፕላቸውን ወስደን ልከናል። እንደዚሁ ግን እኛ ደግሞ ይሄ ኮሮና ቫይረስ ሌሎች አይነት ዘሮች አሉ እና ሚድል ኢስት ና የሚባሉ አምስት አይነት ዘሮች አሉ እና እንደው እነሱንም ዝም ብለን አይተናቸው ነበር። እነዚህ ሁሉ ኔጌቲቭ ናቸው። እነዚህ ሰዎች አሁን ሶስተኛ ቀናቸው ነው። እሁድ ነው የገቡት። ስለዚህ ትኩሳታቸው ቀንሶ አንዱ ነው ምልክት ያልነበረው እና አሁን እየተሻሻለ ነው። ጥሩ ነው ያለው እሱ ያለበት ሁኔታ።
አሁን ላይ ባለው ሁኔታ አስፈላጊው ቅድመ ጥንቃቄ በሙሉ መደረጉንና በቫይረሱ የተያዙ ተጓዦች ከተገኙ በሚልም በቅዱስ ጴጥሮስ ሆስፒታል የተለየ ማቆያ መዘጋጀቱን ዶክተር ሙኒር አስታውቀዋል። እንዲሁም ደግሞ በልዩ ሁኔታ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ግብረ ኃይል መቋቋሙንም አስታውቀዋል።
ግን ደግሞ እንደ ድንገትም እዛ ያለ ሰው ደግሞ ቢታመም የበለጠ ብለን ደግሞ በቅዱስ ጴጥሮስ ሆስፒታል አዘጋጅተናል። እንደ ሁኔታው እያየን ይህንን ጉዳይ ፕሪፔርድነሱን እንጨምራለን። ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ትልቅ ታስክ ፎርስ ተቋቁሞ ከመከላከያ፣ ከፌዴራል ፖሊስ፣ ከኢሚግሬሽን፣ ከሰላም ሚኒስቴር፣ ከአየር መንገድ፣ ከቀይ መስቀል፣ ከሆስፒታሎች፣ ከጤና ቢሮዎች፣ ጉዳዩ ከሚመለከታቸው፣ ከመብራት፣ ከውሃ፣ ከቴሌ ጋራ ይመለከታቸዋል ብለን የምንላቸውን ሁሉ ታስክ ፎርስ አቋቁመን በዛ ሊድ እየተደረገ ነው። ዶክተር ሊያ ይህን በበላይነት እየመራች ነው። በየቀኑም ለጠቅላይ ሚኒስትር ቢሮ ያለውን የሀገሪቱን ሁኔታ ሪፖርት እናደርጋለን እና አሁን ያለው ሁኔታ ለህብረተሰቡ ይሄ ነው የሚባል የሚያሳስብ ነገር የለም። እና 24 ሰዓት የሚሰራ የድንገተኛ አቋቁመን አምቡላንስ ያለው ምን ያለው በ24 ሰዓት የሚሰራ አገልግሎት አለን እና ኤኒዋን የተጠረጠረ ሲገኝ በአምቡላንስ ወስደን ስክሪን እናደርጋለን። ያን የኢቦላን ተከትሎ ያቋቋም ነው በጣም ጥሩ ዩኒት አለን። በ1000 ወረዳዎች እስከ ቀበሌ ድረስ የሚደርስ ሰው አለ። ሰውም ብቻ ሳይሆን የሪፖርቲንግ ቼንም አለ።
ዶክተር ሙኒር ከዚህ በኋላም የቫይረሱ ቅንብር ስለሚታወቅ ተጓዦች ኢትዮጵያ ውስጥ በ24 ሰዓት ውስጥ ውጤታቸው እንደሚታወቅ አስታውቋል። በቻይና በትምህርት ላይ የሚገኙ ኢትዮጵያውያንን በተመለከተ በኢትዮጵያ ከቻይና አምባሳደር ጋር ውይይት መደረጉንም አክለዋል።
ከቻይና አምባሳደር ጋር ትላንትና ዶክተር ሊያ ጥሩ ስብሰባ አድርጋ ነበረ። በተለይ ደግሞ እዛም ያሉት ኢትዮጵያውያን ተማሪዎች አሉ። አሁን ውሃንና ሁቤ የሚባለው ትልቁ ግዛቱ በጣም ብዙ በርካታ ተማሪዎች አሉ። እነሱም ሎክዳውን ስለሆነ ወደዚህ መምጣት አልቻሉም እና ለነሱ ምግብና አስፈላጊውን ነገር የቻይና መንግስት እንዲያቀርብላቸው ነግረናቸው እነሱም ይሄንን ዛሬ አፕዴት አደርጋለሁ ብለዋል። ስለዚህ ኢቭን ዛም ላሉት ኢትዮጵያውያንም ጨምሮ አስፈላጊውን መረጃ ለነሱም በመስጠት አሁን እዛ ብዙ ሩመር ስላለ በጣም ብዙዎቹ ይሄንን እንዳይደነግጡ በሽታው እንዴት እንደሚተላለፍ እንዴት መከላከል እንደሚችል ለእነሱም ጨምሮ እናስረዳለን። ለህብረተሰባችንም ባለፈው እንደዚህ አርብረት መግለጫ ሰጠ ነበር። ከዚህ በኋላ ግን ዴይሊ እንደዚህ መግለጫ እየሰጠን እንቀጥላለን ማለት ነው። አሁን ይሄ ቫይረስ አዲስ ነው፣ ግን አብዛኛው የዲኤንኤ ሲኮንሱ የታወቀ ስለሆነ ቻይናም ይህንን ለዓለም የጤና ጥበቃ ድርጅት ሼር ስላደረገች አሁን ምርመራው ሌዛን ዋን ዊክ ይመጣና እኛም መስራት እንጀምራለን። የዛኔ ሰው በ4 ሰዓት ውስጥ ውጤቱ እየታወቀ እንለቃለን ማለት ነው። አሁን ግን አዲስ እንደመሆኑ ኖቭል እንደመሆኑ ትልልቅ ሴንተሮች ካልሆኑ በስተቀር እኛም የለንም። በዚሁ አጋጣሚ ጥሩና የቻይና መንግስት ለምስራቅ አፍሪካ የሚሆን ይህንንም ጨምሮ ሌሎች የሚሰራ ትልቅ የላቦራቶሪ ለማቋቋም እርዳታ እሰጣለሁ ብለዋል። ጥሩ ነው። አጋጣሚ ሲዲሲም እንደዚሁ ትልልቅ የአፍሪካ ላቦራቶሪ።
በመጨረሻም ህብረተሰቡ ለጊዜውም ቢሆን ወደ ቻይና የሚያደርጋቸውን ጉዞዎች እንዲቀንስና እንዲገታ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ገረመውን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብለን በመግቢያው እንዳስተዋወቅን ቀደም ሲል በዜና የተገለጸው የመቀሌው ዘገባ ደርሶናል። ወደዛ ነው በቀጥታም ወስዳችሁ። የትግራይ ክልል ምክር ቤት አዲስ የወረዳዎች አደረጃጀት አዋጅ አጸደቀ ይላል። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ ማቋቋም ድርጅትም የስራ ሪፖርት ሰምቶ ማጽደቁን ገልጦ ሙልጌታ አስፋ ተከታዩን አድርሶናል።
የትግራይ ክልል ምክር ቤት 5ኛ ዘመን 18ኛ መደበኛ ጉባኤ ባለፈው ቅዳሜ የጀመረ ሲሆን ለተከታታይ 4 ቀናት ተካሂዷል። የክልሉ መንግስት የ6 ወራት ስራ አፈጻጸም ሪፖርት፣ የጠቅላይ ፍርድ ቤትና ዋና ኦዲተር ጽህፈት ቤት ሪፖርቶችም ለምክር ቤቱ ቀርበዋል። እንዲሁም ለመጀመሪያ ጊዜ ምክር ቤቱ የትዕምት የስራ ሪፖርት ቀርቦ ውይይት ተካሂዶበታል። በጉባኤው ትዕምት 22.9 ቢሊዮን ብር ጠቅላላ ሀብት እንዳለው ተገልጿል። 5 ቢሊዮን ብሩ በረጅም ጊዜ ብድር የሚከፈል፣ 3 ቢሊዮን ብሩ ደግሞ በአጭር ጊዜ ብድር የሚከፈል ነው ተብሏል። ምክር ቤቱ የትግራይ ብሔራዊ ክልላዊ መንግስት ወረዳዎች ዳግም ለማቋቋም የወጣ ረቂቅ አዋጅ በ7 ተቃውሞ በ6 ድምጽ ታቅቦ በአብላጫ ድምጽ አጽድቆታል። በአዲሱ የወረዳዎች አደረጃጀት በትግራይ የወረዳዎች ቁጥር ከ36 ወደ 57 ያድጋሉ። አዲሱ አደረጃጀት በህዝብ ብዛት፣ ርቀት፣ የመሬት ስፋት፣ የመሬት አቀማመጥና የህዝብ ፍላጎት መሰረት በማድረግ እንደተፈጸመም ተገልጿል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የወረዳዎች ዳግም የማደራጀት ስራ ሰፊ ጥናት እየተካሄደበት ነው ብለዋል። በአዋጁ ላይ በቀጣይ አስፈላጊ በሆነ ጉዳይ ውይይት ይካሄድበታል ሲሉም ገልጿል። በተጨማሪም 18 ከተሞች ሶስተኛ ደረጃ ከተማ ተብለው እንዲደራጁ የቀረበ አዋጅ ጸድቋል። በትግራይ አዲስ የወረዳ አደረጃጀት እየተካሄደ መሆኑን ተከትሎ በተለያዩ አካባቢዎች በወረዳ እንደራጅ ጥያቄ ነዋሪዎች ሲያነሱ ቆይተዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
ሙልጌታ ጽቡሃን ለዘገባው አመሰግናለሁ። አድማጮች፣ አሁን የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ። የታገቱትን ተማሪዎች ጉዳይ መንግስት የሚገባውን ትኩረት አልሰጠውም የሚል የተቃውሞ ድምጽ ያዘለ ሰልፎች በተለያዩ የአማራ ከተሞች እንዲሁም በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ ተካሂደዋል። ቀዳሚው ወደ ባህር ዳር የሚወስደን ነው። ሰልፈኞቹ መንግስት ታጋቾችን ለማስለቀቅ ተገቢውን እርምጃ አልወሰደም ያሉበትን ሲገልጡ ግልጽ መረጃ እየሰጠ አይደለም ብለዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስቴዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞ የመጡበትን ጉዳይ ሳያከናውኑ ተመልሰዋል ትልናለች አስቴር ምስጋናው ከስፍራው ባጠናቀረችው ዘገባ። ይበንዲ እንዳለም የጠቅላይ ሚኒስትር ጽህፈት ቤት የታጋቾች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ወደዛው ያመሩ መሆናቸውን ለአሜሪካ ድምጽ አመልክተዋል። ቀዳሚውን እንሆ።
ቁጥራቸው በውል ያልታወቀ የአማራ ክልል ተወላጅ የደምቢዶሎ ዩኒቨርሲቲ ተማሪዎች መታገታቸው ከተገለጸ ጀምሮ መረጃ ሲፈልጉ ምላሽ ሲጠባበቁ መቆየታቸውን ቅሬታቸውን የገለጹ በርካቶች ዛሬም በተቃውሞ ስሜታቸውን በተለያዩ ከተሞች አንጸባርቀዋል። የአማራ ክልል ርዕሰ መዲና የሆነችው ባህር ዳር እነዚህ ተቃውሞዎች ከተንጸባረቁባቸው ሰልፎች ከተካሄዱባቸው ከተሞች አንዷ ናት። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምጽ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ።
መንግስት ምን እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ ምን ይሰራል? በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው? ደምቢዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው። ሴት እንደመሆናቸው አንጻር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላም። ስለዚህ ጥሩ መስሎን ጥሩ ሰው አገኘን፣ ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጥ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው።
ይነይ ሙጨ ተሰማ ለታገቱ ልጆቻችን ወላጅ አንድ ቀን ሳይመጣልኝ እንኳን ማታ ሲያመሽብኝ 3 ሰዓት 4 ሰዓት ሲያመሽብኝ ልጅ ይጨንቀኛል። እንኳን ይሄን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፍም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ተኝቼ እንቅልፍ በዚህ አይመጣብኝም ባይኔ። ለምን ልጆቼ ናቸው ማለት ነው፣ እንደ ልጅ ነው ማያቸው ብዬ ነው።
በደምቢዶሎ ዩኒቨርሲቲ ተማሪዎች በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የጾታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ።
ስሜ ማስተዋል ልፍቴ ይባላል። አሁን የመጣሁበት ምክንያት እህትና ወንድሞቻችን በዛ ወጡ ስለቀሩ መንግስት ለምን ወጡ እንደቀሩ አስረክበ ነው እንዲመልስልን ለመጠየቅ ነው የመጣሁት። ድምጼን ለማስተናት የመጣሁት እኛውን ተምረን ዩኒቨርሲቲ መግባት እንፈልጋለን፣ ግን አሁን ባለበት ደረጃ ለመግባት አያስችለንም። ምክንያቱም እንፈራለን። እኛ ምን እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን፣ እንፈራለን። ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ህይወት እንዲኖረን ይህን ነገር በቶሎ መፍትሄ ቢሰጠው እጠይቃለሁ። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብ ነው እንዲመጡልን፣ በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው።
ለማ ከዛሬ ጀምሮ ወላጆች ዩኒቨርሲቲ መሄድ የለባቸውም እያሉ ነው እያወሩ ነው ያለው። ስለዚህ እኛ ደግሞ አላማችን ተምረን ትልቅ ደረጃ መድረስ ካልሆነ ለመምጣት እንለፋለን። ማንነት እያየን ነው ትልቅ ደረጃ የምንደርሰው። ይህ የተማሪዎች ሁላችን ጥያቄ ነው። ስለዚህ አሁንም ቢሆን እኛ ነገ ወዲያ ካሰብነው ደረጃ ለመድረስ ይህን ነገር እያየን ይህ ነገር መስጠት ከተማለም ስለሌለበት መንግስትም ሆነ የሚመለከተው አካላት መልስ ይስጠን። ሁላችንም ነገ ከነገ ወዲያ የዚህ ድርጊት ሰለባ መሆናችን አይቀርም የሚለው ሀሳብ
ዛሬ በባህር ዳር ከተማ የተካሄደው ሰልፍ ከፌደራል መንግስቱ በተጨማሪ በክልሉ መንግስትና በባለስልጣናት ላይም ከፍተኛ ተቃውሞ የቀረበበት ነው። የክልሉ ምክትል ርዕሰ መስተዳደር አቶ ላቃያሌውና የአማራ ክልል ገዢ ፓርቲ ኃላፊ አቶ ዮሐንስ ቧያለው ለሰልፈኞቹ ንግግር ለማድረግ በባህር ዳር ስቴዲየም በተገኙበት ወቅት የገጠማቸው ሁኔታ የዚህ ተቃውሞ ማሳያ ይመስላል። በተለይም ምክትል ርዕሰ መስተዳደር አቶ ላቃያሌው ንግግር ማድረግ ከጀመሩ በኋላ ነው በሰልፈኞቹ እንዲያቆሙ የተገደዱት። ተቃውሞ አብዛኛው ሰልፈኞቹ ከተበተነ በኋላ ለተወሰኑ ሰዓታት የቀጠለ መሆኑ ታይቷል። አንዳንድ ሰልፈኞችም ድንጋይ በመወርወር የስቴዲየም መስታወቶችን ሲሰባብሩ ተስተውሏል። መንገዶች በድንጋይ የታጠሩበት፣ የትራንስፖርት እንቅስቃሴዎችም የተስተጓጎሉበት ሁኔታም ነበር። ከሰልፉ መበተን በኋላ በከተማዋ አንዳንድ አካባቢዎች የተኩስ ድምጽም ተሰምቷል። ይህ የተቃውሞ ሰልፍ የተካሄደበት ቀን የመንግስት ከፍተኛ የልዑካን ቡድን ከዚሁ ከታጋቾቹ ሁኔታ ጋር በተያያዘ ወደ ደምቢዶሎ ካመራበት ጊዜ ጋር ተገጣጥሟል። በሰላም ሚኒስትሯ ወይዘሮ መፈሪያት ካቢሌ የተመረው የልዑካን ቡድን በደምቢዶሎ ባካሄደው ውይይትም ታጋቾቹን በተመለከተ የተለያዩ መረጃዎች ተጠቅሰዋል። የአማራ ብዙሃን መገናኛ ድርጅት የጠቀሳቸው የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ከታገቱት 17 ተማሪዎች መካከል 12ቱ የዩኒቨርሲቲ ተማሪዎች መሆናቸውን ከተማሪዎቹ የመረጃ ሰነድ ማረጋገጡን በዚህ ውይይት ላይ ተናግረዋል። ይበንዲ እንዳለ የጠቅላይ ሚኒስትር ጽፈት ቤት የታጋች ቤተሰቦችን መጥራቱን የገለጹ አንዳንድ የቤተሰብ አባላት ጥሪውን ተቀብለው ወደ አዲስ አበባ እየሄዱ እንደሆነ በስልክ ለአሜሪካ ድምጽ ተናግረዋል።
እኔ የግርማሽ የታጋች ግርማሽ አባት ነኝ። ግርማሽ እኔ ነው የምትባል። እኔ ግን ስሜ መርጌታ እኔን አገኝ አባላለሁ። አሁን ወደ አዲስ አበባ እንድትመጡ ወላጆች ፈልጋቸዋለሁ ብለው አቶ ንጉስ የዘገቡት ፈለከዋል ብለው የዘገቡት ፈልገውነ ተብሎ በዞን ተነግረን አሁን እየሄድን ነው። ወደ አዲስ አበባ እየሄድኩ ነው። መኪና ላይ ነኝ።
መንገድ ላይ ናችሁ? ስንት ናችሁ?
ሶስት ነን።
ምን ተብላችሁ ነው የተጠራችሁ?
ምንም የምናውቀው ነገር ምንም እንደሌለ ነው። ግን እስኪ እንቅረብና እንይና እንግዲህ ችግሩንም ደስታውንም እስኪ ቀርበን እንወያይ ብለን የመጣን እስኪ ምናልባት መቼም አንድ አዝመራ ካልደከሙለት እንደማይጠቅም ሁሉ አዲስ አበባ እንገባለን። ያው መቼም እንግዲህ ዳ እንግዲህ እንበላውን እንጂ የሚከፍለ ዳም ተብሎ አልተበላ ያድረምን ብለንም የዳ ልጆቻችን የምናገኝ መስሎን በቃን ብለን ተበዳድረምን ብለን እንመጠናል። እንግዲህ እግዚአብሔር የሚረዳን ከሆነ ከእናንተ ጋር እና ከኛ ጋር ሆኖ እስኪ እንደው በደስታ እንግባቦል ያድርገን።
ታጋች ቤተሰቦች ወደ አዲስ አበባ መጠራታቸውን እና ለምንስ እንደተጠሩ እስካሁን ከመንግስትም ሆነ ከሌላ ሶስተኛ ወገን ማረጋገጫ አልተገኘም። በተመሳሳይ በደብረ ማርቆስ፣ በፍኖተ ሰላም፣ ደጀን፣ ዳንግላ እና በሌሎች ከተሞች ተመሳሳይ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለ ግሩም ጥንቅሯ አመሰግናለሁ። አድማጮች፣ ቀደም ሲል በተመሳሳይ በሰሜን ወሎና ሰሜን ሸዋ ዞኖች በሚገኙ ከተሞች የተቃውሞ ሰልፎች ተካሂደዋል። በሰልፉ ላይ እናቶችን ጨምሮ ቁጥራቸው በርካታ የሆኑ ወጣቶች ተሳትፈዋል። ሰልፈኞቹ መንግስት የታገቱ ተማሪዎችን ለማስለቀቅ ያደረገው ጥረትና ትኩረት አናሳ ነው ሲሉ ነው ቅሬታቸውን ያሰሙት። ይለናል መስፍን አራጊ ነው ያጠናቀረው።
በመንግስት አካላት ላይ ጠንካራ ወቀሳና ቁጣ በተንጸባረቀበት ሰልፍ በእንግሊዝኛና በአማርኛ የተዘጋጁ መፈክሮች ተስተጋብተዋል። የታገቱ ተማሪዎች በአስቸኳይ ይፈቱ፣ ድርጊቱን የፈጸሙ አካላት ለፍርድ ይቅረቡ፣ ፍትህ ለተፈናቀሉና ጉዳት ለደረሰባቸው ተማሪዎች የሚሉ ድምጾች በጉልህ ተሰምተዋል። በሰሜን ወሎ ዞን ወልዲያ ከተማ የተደረገው ሰልፍ አስተባባሪ ወጣት ኤፍሬም አሰፋ ለትምህርት የሄዱ ወጣቶች በአገራቸው ታፍነው ከሁለት ወራት በላይ መቆየታቸውና መንግስትና ከፍ ከፍተኛ የመንግስት አካላት ለጉዳዩ ሰጡት ትኩረት አናሳ መሆን ቅሬት ፈጠረባቸው ገልጿል።
ከታገቱ ተማሪዎች ጋር በተያያዘ እየሰማን ያለው ነገር አጠያቂ የሆነ ኢትዮጵያዊ ነኝ የሚል ሰው ያረገው የማይችል ጠያፍ ተግባራት እየተፈጸሙባቸው እንደሆነና በስቃይ ላይ እንደሆኑ እየተረዳን ነው። አንድ መንግስት ነኝ የሚል አካል መንግስት መሆኑን ማረጋገጥ የሚችለው በዋንነት ለመረጠው ወይም ለሚመራው ህዝብ ባስከለላ ጠበቃ ለመሆን ነው። ከዚህ አንጻር የኢትዮጵያ መንግስት ፍጹም ተባባሪ በሚመስል መልኩ በቸልታ መመልከታቸው ይህ በጣም አስቆጥቶን አስከፍቶን ነው አደረስ ነው።
እኛ ልጆቻችን በአስቸኳይ እንዲለቀቁልን የፌዴራል መንግስት ነው የምንጠይቀው። የፌዴራል መንግስት ሁለት ወር የታገቱን ተማሪዎች ማስለቀቅ እየቻለ ለምንድን ያላስለቀቀው? የክልሉ መንግስትም ስታ ተጠም እስካሁን።
ሰልፉ ከዚህም ያለፈ ሌላ መልእክትና ጥሪ ለመንግስት የተላለፈ
ሰዎች ላይ በተለያዩ ጊዜ የሚደርሰው ከትምህርት ገበታ የመፈናቀል፣ የመሞት፣ የመደፈር፣ የመታገት ተግባራትን በዝምታ መመልከቱን ይህን ለመቃወም በዋነኝነት አላማ አድርገን የተነሳ ነው። ይህንን ነው
እኔ የታገቱት ልጆቻችን ስለሆነ ፍትህ እንዲሰጣቸው ነው የወጣሁት። እናት ነኝ፣ ዩኒቨርሲቲ የሚማር ልጅ አለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያለበት አንድ ቀን የለም።
ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ፣ ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። በሆነ
የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቋል።
የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ ነው።
እገታው በእናንተ ስነ ልቦና ላይ የፈጠረው ተጽዕኖ አለ?
በጣም አስበው፣ ሴቶች ሲደፈሩ የሚሰማቸው በጣም መጥፎ ነገር ነው። ከእነሱ አልፎ እኛ ላይ በጣም ከፍተኛ የሆነ ስነ ልቦናዊ ጉዳት አለ። መንግስትም ዝም ብሏል። የወላጆች ምን ባለ የሁሉ ነገር እየተደረገ ግን ምንም አይነት መፍትሄ አልተሰጠም።
ሰልፉ በሰላም ተጠናቆ ተማሪዎች ወደ መደበኛ ፈተናቸውና ጥናታቸው መመለሳቸውን ከግቢው ተማሪዎች ያገኘነው መረጃ ያመለክታል። በሰሜን ወሎ ቆቦና ዋድላ ከተሞችም ተመሳሳይ ሰልፍ ተካሂዷል። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ የተደረገው ሰላማዊ ሰልፍ በታገቱ ተማሪዎች ዙሪያ የመንግስት ተቋማትን ዝምታ አውግዟል።
የኢትዮጵያ ሴቶችና ህጻናት ሚኒስቴር ሴት ተማሪዎችን ሲታገቱ ዝም ማለት ከሆነ ተግባሩ ሚኒስቴር መዝጊያ ቤቱ እንዲዘጋ እንጠይቃለን። ዩኒቨርሲቲ የእውቀት የአመለካከት የክህሎት እንዲሁም የምርምር ተቋም መሆናቸው ቀርቶ የብጥብጥ ተቋም ከሆኑ ይዘጉ። በሀገሪቱ መንግስትም ሆነ በዓለም አቀፍ ማህበረሰብ ተማሪዎችን ያገቱ አካላት በአሸባሪነት ተፈርጀው አስፈላጊውን ክትትልና እርምጃ እንዲወሰድባቸው መንግስትን እንጠይቃለን።
የደብረ ብርሃን ከተማ ነዋሪ እኔ የአራት ልጆች እናት ዩኒቨርሲቲ ዘንድሮ ፈርስ ተማሪ ልጅ አለች። ኧረ ከባድ ነው፣ ከባድ ነው። የእኔ ልጅ የታገተች ያክል ነው ያየሁት በእለቱ። ከዛሬ 52 ቀን በፊትም ሲወራም በሚዲያም በተለያዩ ነገር ሳይ እንባ አውጥቼ ያለቀሱበት ቀን። ዛሬም ተነስቼ ይህንን እኔ ልጄ ናት በሚል የወጣሁት ወንድሜ ነው በሚል የወጣሁት በጣም ያማ። እንደ እናትነት የታገቱ ሲሰጡ ለቤተሰቦቻቸው ይሰጡ። ሁለተኛ ነገር ለህዝብ ይፋዊ በሆነ መንገድ በግልጽነት ማሳወቅ አለብን።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በሚገኙት ሸዋሮቤትና መርሐቤቴ ከተሞች ላይ ሰልፍ ተካሂዷል። በተደረገው ሰልፍ የአቋም መግለጫዎች የወጡ ሲሆን የታገቱ ተማሪዎች በአስቸኳይ ይፈቱ የሚሉ አቋሞች ተንጸባርቀዋል። ከዚህ በተጨማሪ ከዩኒቨርሲቲ ተፈናቅለው ወደ ቤተሰቦቻቸው የመጡ የአማራ ተማሪዎች በተመደቡባቸው ዩኒቨርሲቲዎች ለመማር የደህንነት ስጋት ካለባቸው በአካባቢያቸው በሚገኙ ዩኒቨርሲቲዎች ትምህርታቸውን የሚቀጥሉበት እድል እንዲመቻች ጠይቀዋል። በሁሉም አካባቢዎች የተደረጉት ሰልፎች በሰላም መጠናቀቃቸው በስልክ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከደሴ ወዲህ ወደ ዋሽንግተን ዲሲ የሚያሻግረን ይሆናል ተከታዩ በተመሳሳይ ርዕስ ላይ የተጠናቀረ ዘገባ። መስፍን አራጌን አመሰግናለሁ። እዚህ ዋሽንግተን ዲሲ ውስጥም ረፋዱ ላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ከኢትዮጵያ ኤምባሲ ደጃፍ ድምጻቸውን ሲያሰሙ አርፍደዋል። መንግስት የህዝብን ደህንነት የመጠበቅ ግዴታውን አልተወጣም ሲሉ ነው ሰልፈኞቹ መንግስትን የወቀሱት። በአስቸኳይ የታገቱ ተማሪዎችን እንዲያስፈታ ተጠያቂ ወገኖችንም ህግ ፊት እንዲያቀርብ ሲሉ ጠይቀዋል። ሀብታሙ ስዬ አጠር ያለ ዘገባ ይዟል።
መንግስት ስለታገቱት ተማሪዎች ዝምታውን ይስበር።
ዛሬ ረፋድ ላይ ከኢትዮጵያ ኤምባሲ ፊት ለፊት ሰላማዊ ሰልፍ ያደረጉት ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ስፍራ የመገኘታቸውን ምክንያት የሚያሳውቁ መፈክሮችንም ያነገቡ ነበሩ። ፍትህ ለደምቢዶሎ ዩኒቨርሲቲ ተማሪዎችና ወላጆቻቸው፣ ጥቂት ብሔሮች ላይ ያነጣጠረ ጥቃት ይቁም፣ መንግስት ፍትህን በማስከበር ሰላምና ደህንነታችንን ያስጠብቅ የሚሉት ከተመለከትኳቸው መፈክሮች መካከል ይገኛሉ። ሰልፉን ካስተባበሩት ግለሰቦች መካከል አንዳንዶቹን በመጠይቅበት ወቅት እነኚህ መልእክቶች ጎልተው እንዲሰሙ ማድረግ የሰልፉ ዋነኛ ዓላማ መሆኑን አጋርተውኛል።
እኔ ጣሰው መላኪው ተባላለሁ። እዚሁ ዲሲ አካባቢ ዲሲ ጋራ ግብረኃይል አስተባባሪ ነኝ። እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያን ኤምባሲ ፊት ለፊት የተጠራው በአገር ቤት በደምቢ ዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለነሱ ድምጽ ለመሆን ጥያቄያችንን መልእክት ለማስተላለፍ አጋርነታችንን ለማሳየት ብስጭታችንን ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ ጥያቄያችንን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበትን ሁኔታ እንዲያመቻችና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው።
የታገቱ ወገኖቻችን ስቃይ የሁላችንም ስቃይ ነው።
በሰልፉ ላይ ያገኘኋቸውና ከአስተባባሪዎች መካከል አንድ የሆኑት አቶ መኮንን ጌታቸው በበኩላቸው መንግስት ያለውን ኃይል ተጠቅሞ ተማሪዎችን ከአጋቾች ማስለቀቅ፣ አጋሽ የተባሉ ኃይሎችንም ለፍርድ ማቅረብ አለበት ብለዋል።
በዩኒቨርሲቲዎች እየተነሳ ያለው ረብሻ ከፍተኛ ደረጃ ደርሶ ተማሪዎች ትምህርታቸው ሊማሩ የማይችልበት ደረጃ ደርሷልና ከዚህ የተነሳ ህይወታቸውን ለማዳን ወደ ቤተሰቦቻቸው እየሸሹ ነበር የነበሩት ልጆችና መንገድ ላይ እንደታገቱ ነው የሰማነው። እዚህ አካባቢ ያለነው ኢትዮጵያውያኖችንም ያስቆጣ ነገር እስቲ አስበው፣ አንተ እህትህ ትምህርት ቤት ሄዳ መንገድ ላይ ታገተች ቢባል የማትፈጥረው ነገር የለም። ግን ህዝቡ መንግስትን አምኖ ልጆቻችንን ያገናኘናል ብሎ ተስፋ እያደረገ ነው እስካሁን ድረስ እና መንግስት ደግሞ አስቸኳይ ጫና ፈጥሮ እነዚህ ልጆች ካሉበት ከየትኛውም ቦታ መንግስት ነው ደህንነት አለው ወታደሮች አሉት ልጆቹን ሬስኪው አድርጎ አጋቾቹን ደግሞ ለፍርድ ማቅረብ አለበት። እንደዛ ካልሆነ ነገ ደግሞ ሌላ የከፋ ነገር ሊፈጸም ይችላል። እዚህ ስብሰባ ላይ ወይ እዚህ ሰልፍ ላይ የመጣንበት ዋናው ምክንያት አንድና አንድ ነው። እነዚህ የታገቱ ህፃናት ተማሪዎች የዩኒቨርሲቲ ተማሪዎች ነፃ ወጥተው ከቤተሰቦቻቸው ይቀላቀሉ፣ እገታው በሰላም ይጠናቀቅ የሚል ነው።
የዩኒቨርሲቲዎች ደህንነት የማስጠበቅ ኃላፊነቱን በሚገባ መወጣት አለበት።
በአጋቾች ከተወሰዱ ከ50 ቀናት በላይ እንዳለፋቸው የተነገረላቸው 17 ተማሪዎች ጉዳይን በተመለከተ የኢትዮጵያ መንግስት በተለያዩ ጊዜያት በባለስልጣናቱ በኩል ምላሽ መስጠቱ ይታወቃል። ከቀናት በፊት ከ6 ተማሪዎች በስተቀር መለቀቃቸውን የተናገሩትና የታጋጅ ተማሪ ወላጆች ተለቀቁ የተባሉትን ልጆቻቸውን አለማግኘታቸው ተጠቅሶ ሲነሱ የሰነበቱት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ትናንት በደምቢዶሎ ዩኒቨርሲቲ በተደረገ ውይይት ላይ 21 ተማሪዎች መለቀቃቸውን ስንገልጽ የታጋቾች ቁጥር በወቅቱ አሁን ከሚባለው በላይ ነበር። በዚህ ድርጊት እኛ የቁጥር ጨዋታ ሳይሆን በተጨባጭ ታግተው የነበሩና የተለቀቁ ሰዎችን ቁጥር ነው ያሳወቅነው። እየሰራን ያለነውም እንደ መንግስት ኃላፊነት ብቻ ሳይሆን እንደ ታጋሽ ቤተሰብ ሆነን ነው ስለማለታቸው የኢትዮጵያ ዜና አገልግሎት ዘግቧል። በተመሳሳይ በውይይቱ ላይ የተሳተፉት የፌዴራል ፖሊስ ተወካይ የአጋቾችን ማንነት ያገቱበትን ምክንያትና እንዴትና ለምን ታገቱ የሚለውን ጉዳይ ለማወቅ ከፍተኛ የምርመራ ቡድን ተዋቅሮ በቅንጅት እየተሰራ ነው ስለማለቱም ተዘግቧል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩም ለዘገባው አመሰግናለሁ። የመጨረሻው ጥንቅራችን ወደ ድሬዳዋ ይወስደናል። በድሬዳዋ ዩኒቨርሲቲ የሰላም ጉባኤ ተካሂዷል። የሰላም ጉባኤው በዩኒቨርሲቲው ተማሪዎች መካከል ተፈጥሮ በነበረው ግጭት የተቋረጠውን ትምህርት በጥሩ መንፈስ የማስጀመር ዓላማ የያዘ መሆኑን አስተባባሪዎቹና የትምህርት ባለስልጣናቱ ገልጠዋል። የድሬዳዋ ዩኒቨርሲቲ የሁለት ተማሪዎችን ሞት ተከትሎ ተዘግቶ የቆየ ሲሆን ባለፈው ሳምንት ሐሙስና አርብ ዳግም የተማሪዎች ምዝገባ አካሂዷል። በትላንትናው ዕለትም በይፋ ትምህርት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንትም ከኃላፊነት መነሳታቸው ተገልጧል። አዲስ ቸኮል ነው ያጠናቀረው።
የድሬዳዋ አስተዳደር ከንቲባ ተወካይ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ኡጋዞች፣ የፖሊስ ኮሚሽንና የዩኒቨርሲቲው ማህበረሰብ በተገኙበት በዩኒቨርሲቲው ስቴዲየም በተካሄደው የተማሪዎች የሰላም ጉባኤ ተማሪዎች ከግጭትና ጥርጣሬ ወጥተው በወንድማማችነት መንፈስ ትምህርታቸውን እንዲቀጥሉ ተጠይቀዋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ኡባ አደም የዩኒቨርሲቲውን ሰላም ለመጠበቅ አስተዳደራቸው የሚችለው እንደሚያደርግ ገልጸው በዋናነት ግን የተማሪዎች ሚና ወሳኝነት እንዳለው ተናግረዋል።
በዩኒቨርሲቲያችን ግቢ ውስጥ ያለውን ሰላም ለማስቀጠልና የተማሪዎቻችን ደህንነት ለማስጠበቅ የተለያዩ ስራዎች ሲሰሩ ቆይተዋል። ይሁን እንጂ የሰላሙ ዋነኛ ተዋናይ እናንተ ተማሪዎቻችሁ እንደሆናችሁ አምናለሁ። እናንተ የመጣችሁበት ዓላማ ለማሳካት ከትምህርታችሁ ውጪ የማንም አጀንዳ መቀበልና ማስተናገድ እንደሌለባችሁ ላሳስባችሁ እወዳለሁ። ተማሪዎችን በማጋጨት ምናልባት የእናንተ ህይወት አስይዞ ጊዜያዊ ፖለቲካቶች ለማግኘት የሚነግድ ግለሰብ ወይም ድርጅት ካለ እንጂ ማንም ከዚህ ግጭት ተጠቃሚ የሚሆን እንደሌለ አበክሬ ልነግራችሁ እወዳለሁ። ስለሆነም በዩኒቨርሲቲያችን የሰላም ባህል ለማጎልበት እንድንችል በመቻቻል በልዩነታችን ውስጥ ጠንካራ አንድነትን በመፍጠር ለሰው ልጅ ተገቢውን ክብር በመስጠት አለመግባባቶችን ሰላማዊ በሆነ መንገድ በመፍታትና ግጭቶች በኃይል መፍታት የሚለውን አስተሳሰብ በማዳከም ዩኒቨርሲቲያችን የድሬዳዋና የሀገራችን እድገት እውን ለማድረግ የሚያስፈልገውን የሰው ኃይል ለማፍራት እንዲቻል የበኩላችሁን እንድትወጡ እጠይቃለሁ።
የአስተዳደሩ ከንቲባ ተወካይ የሆኑት አቶ ሙሳ ጣህና የፖሊስ ኮሚሽን ኮሚሽነር አለሙ መግራም ተማሪዎች የፖለቲከኞች መጠቀሚያ ሳይሆኑ ከእርስ በርስ መጠራጠር ወጥተው በሰላም ትምህርታቸው ላይ አተኩረው እንዲማሩ ጥሪ አቅርበዋል። የሃይማኖት አባቶችና የሀገር ሽማግሌዎችም በተመሳሳይ የሰላም ጥሪ ከማቅረብ ባሻገር ተማሪዎች ከግጭትና ጥርጣሬ ወጥተው እርቅ እንዲፈጽሙ ተንበርክከው ተማሪዎችን ለምነዋል። የድሬዳዋ ዩኒቨርሲቲ በተማሪዎች ተደጋጋሚ ግጭትና የሁለት ተማሪዎች ሞት ተዘግቶ የነበረ ሲሆን በዚህ መካከልም ፕሬዚዳንቱ ዶክተር ያሬድ ማሞን የሳይንስና ከፍተኛ ትምህርት ሚኒስትሯ ከኃላፊነት አንስተዋቸው ነበር። ባለፈው ጥር 16 የተሰበሰበው የዩኒቨርሲቲ ቦርድ ደግሞ ምክትሉን ረዳት ፕሮፌሰር አበያ ደገፋን እንዲሁ ከኃላፊነታቸው አንስተዋቸዋል። በዩኒቨርሲቲው የተለያዩ ቦታዎች የደህንነት ካሜራዎች መገጠማቸው በተጠባባቂ ፕሬዚዳንቷ ዶክተር ኡባ የተነገረ ሲሆን ተማሪዎቹ ፎቶ እየተነሱ ዳግም እንዲመዘገቡ መደረጋቸውን ይናገራሉ። ዩኒቨርሲቲው በትላንትናው ዕለት ትምህርት ለመጀመር ቢያስብም ከተመዘገቡ ተማሪዎች አንጻር በየክፍሉ የተገኙ ተማሪዎች ውስን እንደነበሩ ቪኦኤ ተመልክቷል። ዛሬ የተካሄደው የእርቅ መድረክም በተማሪዎች መካከል የነበረውን የእርስ በርስ ጥርጣሬ አስቀርቶ አብረው እንዲበሉና እንዲማሩ ያስችላል ብለው እንደሚያምኑ ያነጋገርናቸው የእርቅ መድረኩ ተሳታፊዎች ገልጸዋል።
ስሜ ሚሳኤል በለጠ ይባላል። ከወላይታ ዞን ክለብ ውስጥ ነው የመጣሁት። የዚህ ዩኒቨርሲቲ ናቹራል ሳይንስ የመጀመሪያ ዓመት ተማሪ ነው። እኔ በእርግጥ መጀመሪያ ጊዜ ድሬዳዋ ዩኒቨርሲቲ በደረሰኝ ጊዜ እንደዚህ ችግር ይፈጠራል የሚል ሀሳብ አልነበረኝም። ድሬዳዋን ደግሞ ጥሩ ስነበረውና ሲሄድ በጣም አዝኜ ነበር። የመመለስም ፍቃድም ሀሳብ ነበረኝ፣ የመሄድም ፍላጎት አልነበረኝም። ግን ሰላም ሳይሆን ሲገር ያው ሰው ሁሉም ራሱን ለማዳን ይችላል። ትምህርት ቤቱም ደግሞ ፈቀደልኝና ቤተሰብ ጋር ደርሰን ሲመጣ በጣም ደስ ብሎኛል። ደግሞ ሰላም ኮንፈረንስ ተደርጎ መግባታችን ጥሩ ነው። ከእንግዲህ ትምህርቱ በተጠናከረ መልኩ ቢቀጥልና ሰላም ቢሆን ነው የምመኘው። እንግዲህ ሰላም ባለመሆኑ ብዙ ተጎድተናል።
በዩኒቨርሲቲው ተነስተው በነበረው ግጭት ህይወታቸው ካለፉና ጉዳት ከደረሰባቸው ተማሪዎች ጋር በተያያዘ ተጠርጥረው በቁጥጥር ስር የዋሉ ተጠርጣሪዎችን በምርመራ ላይ መሆናቸውን ዶክተሩ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። ቀዳማዊት እመቤት ዝናሽ ታያቸው በሰሜን ሸዋ ዞን በውጫሌ ወረዳ በጽህፈት ቤታቸው ወጪ የተገነባ የሁለተኛ ደረጃ ትምህርት ቤት በዛሬው ዕለት በይፋ መርቀዋል። የትምህርት ቤቱ ወጪ የተሸፈነው ከውጪ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ ተናግረዋል። ተማሪዎች ለትምህርታቸው ትኩረት እንዲሰጡም አሳስበዋል። ፀሐይ ዳምጠው ተከታትለዋለች።
በኦሮሚያ ክልል ሰሜን ሸዋ ዞን በቀዳማዊት እመቤት ጽህፈት ቤት የተገነባው ይፈሰላሌ ሁለተኛ ደረጃ ትምህርት ቤት ዛሬ ተመርቋል። በውጫሌ ወረዳ በሶቄ ጃቴ ቀበሌ ተገኝቶ ቀዳማዊት እመቤት ዝናሽ ታያቸው ትምህርት ቤቱን መርቀው ከፍቶታል። ቀዳማዊት እመቤት በምረቃው ስነ ስርዓት ባሰሙት ንግግር የአካባቢው ማህበረሰብ ትምህርት ቤቱን መጠቀምና መንከባከብ ይኖርበታል፣ እንዲሁም ተማሪዎች ትኩረታቸው ትምህርት ላይ ብቻ መሆን አለበት ብሏል።
ትልቁን አደራ አምላችሁ ነገር ቢኖረኝ ትምህርት ቤቱ የራሳችሁ ነው። እንደተባለው ከመንግስት በጀት አይደለም የተሰራው፣ ከውጭ ባገኘሁት ፈንድ ነው የተሰራውና አደራ ማለት የምወደው እንደራሳችሁ አድርጋችሁ እንድትይዙት፣ መስታወት እንዳይሰበር፣ እቃዎች እንዳይበላሹና እንደራሳችሁ ንብረት አድርጋችሁ በጽዳት እንድትይዙት አደራ ማለት እወዳለሁ። መማር ትልቅ ነገር ነው። ሰው ከተማረ አገር መምራት ይችላል፣ ሰውን መርዳት ይችላል፣ ብዙ ቤተሰብን ማገዝ ይችላል። እና ተማሪዎች አደራችሁ ትምህርታችሁን ብቻ ፎከስ አድርጋችሁ ለትምህርታችሁ ጊዜ ሰጣችሁ እንድትማሩ አደራ ማለት እወዳለሁ።
የትምህርት ቤት ወጪም ከውጪ ባሰባሰቡት እርዳታ እንደሆነም ወይዘሮ ዝናሽ አስረድቷል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ አቶ አለማዩ አሰፋ በፕሮግራሙ ላይ እንደተናገሩት የነገ ሀገር ተረካቢ ለማፍራት የትምህርት ሚና የጎላ ነው ካሉ በኋላ የኦሮሚያ ትምህርት ቢሮም ይፈሰላሌ ሁለተኛ ደረጃ ትምህርት ቤትን የምርምር ማዕከል ለማድረግ ድጋፍ ያደርጋል ብሏል።
የነገ ተረካቢዎችን አፍርተን እነሱ ደግሞ የሚከተላቸውን ማፍራት እንዲችሉ ሞዴል መሆን እንዲችሉ ሁላችንም የበኩላችንን ስንወጣ ብቻ ነው። ምናልባት በኔ እምነት ይሄንን እንደ ሞዴል አድርገን ሴንተር ኦፍ ኤክሰለንሲ ወይም ደግሞ ሌሎች ትምህርት ቤቶች ሙሉ ነገሮችን እዚህ በማማላት ሌሎች በዙራ ያሉ ትምህርት ቤቶች ከዚህ ልምድ የሚቀስሙበት ቲዮሪ ብቻ ሳይሆን በተግባርም የሚማሩበት ክፍል ስላለው ከዚህ ልምድ በመውሰድ ያለውን ነገር የተገኘውን ነገር ደግሞ ፋፋት መቀጠል አለብን።
ተማሪዎች ትምህርት ቤቱ በቅርበት መገንባቱ እንዳስደስታቸው ለአሜሪካ ድምጽ ተናግረዋል። የተማሪ ወላጆችም የልጆቻቸው ውጣ ወረድ ከመቀነስ በተጨማሪም አቅመ ደካማ የሆኑ ወላጆች ድካምና ሰቀቀን እንደቀነሰላቸው ተናግረዋል።
ይሄ ትምህርት ቤት ሲሰራ ብዙ ችግሮች የነበሩበትና የወረዳችን 27 ቀበሌ ያለው ሲሆን 27ቱ ቀበሌዎች እዚህም የሚጠቀሙ የባላብት ልጆች ነበር እዚህ የሚማሩት። ምክንያቱም የቤት ክራይ፣ መከራዬ፣ ትራንስፖርት የተለያዩ ችግር የነበረበትና ህብረተሰቡ የተለያዩ ጥያቄ ሲያቀርብ የቆየ ስለሆነ ይህ ትምህርት ቤት ሲሰራ ህዝቡ በደስተኛ ተቀበለ ነው። ምክንያቱም የድሃ ልጆች መማር አልቻሉ ከትራንስፖርት፣ ሁለተኛ እዛ ያለው ክፍል አይደረስም፣ ላይብረሪ የተለያዩ ነገሮች ያልተሟሉ በመሆኑ አንፃር ይሄኛው ሲሰራልን በጣም በደስተኛ ተቀበልነውና
የኢፈሰላለ ትምህርት ቤት የትምህርት ጥራትን ለማረጋገጥ በሚሰራው ስራ ውስጥ የጎላ ሚና አለው ሲሉ መምህራን ተናግረዋል።
ማመር ሰናይስ ከተማ ባላለው የኢፈሰላሌ ሁለተኛ ደረጃ ምክትል ዳይሬክተር ነኝ። እንግዲህ እኔ ይሄ ትምህርት ቤት እዚህ በመሰራቱ በጣም ደስተኛ ነኝ። የተሻለ ትምህርት ቤት ነው። ድሮፕ አውትም ቀንሷል። ብዙ ነገር ረድቶናል እና ይሄን የመሰለ ትምህርት ቤት ስለሰሩልን ምስጋናችን ከልብ ነው። አንድ ተማሪ የሚማረው በስታንዳርድ ነው፣ ክፍል ውስጥ ማለት ነው። 40 ተማሪ ነው። ሁለተኛ ሁሉ ነገር የተመቻቸ ነው። ወንበር በበቂ ያላቸው ላይብረሪም ስታንዳርዱን የጠበቀ ነው። ላብራቶሪ አለ፣ የፊዚክስ፣ የኬሚስትሪ፣ የባዮሎጂ የተለያየ ነው። ክሊኒክ አለው። ብዙ ነገር ፋሲሊቲ ስላለው በጣም የተለየ ነው ብዬ ነው የማስበው።
ከ13.7 ሚሊዮን ብር በላይ ወጪ የተገነባው ትምህርት ቤቱ 800 ተማሪዎች የመቀበል አቅም እንደሚኖረውም ተነግሯል። በአሁኑ ወቅትም 158 ተማሪዎች ተቀብሎ እያስተማረ እንደሚገኝ ነው የታወቀው። ጽህፈት ቤቱ በመላው ሀገሪቱ 20 የሚሆኑ ሁለተኛ ደረጃ ትምህርት ቤቶችን ለማስገንባት አቅዶ እየተንቀሳቀሰ ይገኛል ተብሏል። ለአሜሪካ ድምጽ ሀይድ አምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ አሁን ስርጭታችን የሁለተኛውን አጋማሽ እያገባደደ ነው። በዚህ ክፍል በየሳምንቱ የሚቀርበው ሐኪሙን ይጠይቁ ነው ተከታዩ። ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው ተከታዩ። ሐኪሙን ይጠይቁ የኮሮና ቫይረስ ወረርሽኝ የከሰተውን አሳሳቢነት ይልቁንም አጣዳፊ ስርጭቱ በዓለም ዙሪያ የተለየ ትኩረት መሳቡን ይመለከታል። ከ13 በላይ ሀገሮች ተሰራጭቷል። እስካሁን በተደረሰው ተከታዩ ውይይት በተካሄደ አንድ ቀን እድሜ ውስጥ ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በ60% አሻቅቧል። ከ4500 በላይ ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ሆንግ ኮንግ ከማዕከላዊ ቻይና የሚነሱ ጉዞዎችን አግዳለች። የዓለም ጤና ድርጅት ዓለም አቀፍ ወረርሽኝ በሚል እንዲሰይመውም እየተጠየቀ ነው። በዚህ ልዩ ዝግጅታችን ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳዊት ሰይድ ሲራጅ ናቸው። በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። በሐኪሙን ይጠይቁ እነሆ ለሁለተኛው ዝግጅት ቀርበዋል። ዶክተር ዳዊት ሰይድ ሲራጅ በድጋሚ ተመልሰዋል። አመሰግናለሁ። በቀደመው ሳምንት አንዳንድ ስለ ጥንቃቄ የገለጿቸው ነገሮች እንዳለመታደል ሆኖ ዛሬውን ይሆንም ይመስላል ከሰው ወደ ሰው በቀላሉ የመተላለፍ እድልን ጨምሮ በሽታው ሊከስት የሚችላቸው አደገኛ ጠባዮች የስርጭቱን አዝማሚያና ደረጃ ሊቀይሩት መቻላቸውንም አስረድተው ነበርና ዛሬ ከእጃችን የገቡትን መረጃዎች ሲመረምሩ በተለይ የዚህን ወረርሽኝ ዓለም አቀፍ ስርጭትና አጣዳፊ መዛመት ለመቆጣጠር ሊወሰዱ ከሚገቡ ወሳኝ እርምጃዎች አንጻር እንዴት ይገመግሙታል ዶክተር ዳውድ?
አመሰግናለሁ አሉላ። አንተ እንደተናገርከው በቀደም እንደፈራ ነው አሁን እየመጡ ያሉት ሪፖርቶች ከተባበሩት የዓለም መንግስታት የጤና ክፍልም ከሲዲሲ እንዲሁም የተጓዦችን ጤንነት የሚከታተል ማህበር አለን ኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን የሚባል ህመሙ ከቁጥጥሩ ውጪ ወጥቶ የመተላለፍ አዝማሚያ እንዳያሳይ ነው ትልቁ ነገር። አየህ በቀደምም ስንነጋገር እንደነገርኩ ከአሁን በፊት የተመከሰቱትን ወረርሽኞች መለስ ብሎ ማየት ሁልጊዜ ያስፈልጋል። የትኞቹ ናቸው ከተጠበቀው በላይ ወይም ደግሞ በጣም ብዙ ህብረተሰብ ክፍልን አጥቅተው ብዙ ጉዳት ያደረሱ፣ የትኞቹ ናቸው ደግሞ ተጠርጥረው እዛ ሳይደርሱ የቀሩ ብለህ ስታጠና ሁልጊዜ እንደመመዘኛ ለኛ ተላላፊ በሽታ የምንከታተል ሰዎች ወደ 5 የሚሆኑ መስፈርቶች አሉ። ሁልጊዜ ምናያቸው አደገኛነት ወዴት እንደሚያመራ ለመመዘን የሚጠቅሙን እሱን ማይቼ ነው ያለፈው ጊዜ ፍራቻዬን የገለጽኩት ከንተ ጋር ስናወራ። እነዚህ ምንድናቸው መሰለ? መጀመሪያ ይሄ ህመም በምንድን ነው እየተላለፈ ያለው የሚለው ጥያቄ በጣም ወሳኝ ነው። ምክንያቱም ለምሳሌ አሁን ኢቦላን ካየኸው እንደዛ ያስፈራ እንጂ ደም ካልነካ አይተላለፍም። ስለሆነ የመተላለፍ አቅሙ በጣም ውስን ነው። የታመመ በሽተኛን ደም መንካት ያስፈልጋል። ይሄ በህመም ግን በአየር ነው የሚተላለፈው። በሳምባ በአየር የሚተላለፉ በሽታዎች በጣም አደገኞች ናቸው። ምክንያቱም ምንም ያልተጠረጠረ ሰው አውቶቡስም ላይ ሊሆን ይችላል፣ ፕሌንም ላይ ሊሆን ይችላል፣ ህዝብ የተሰበሰበበት ቦታ ላይ የመተላለፍ አቅም አለው። ስለሆነ በአየር የሚተላለፍ ህመም ከሁሉም የሚያስፈራን ነው። ስፓኒሽ ፍሉ የምንለው ከመቶ ዓመት በፊት መጥቶ ብዙ ሰዎችን የገደለው እንደዛ ነው። ሁለተኛው ምንድነው? ከተጋለጠው ሰው ምን ያህሉ ታመመ የሚለው ደግሞ ኢንፌክቲቪቲ እንለዋለን ወሳኝ ነው። እዚህ ላይ አሁን ለምሳሌ ይሄ ኮሮና ቫይረስ ጥሩ ምንድነው ያለን ይመስለኛል። ምክንያቱም ከተጋለጡት ሰዎች ውስጥ ብዙዎቹ እየታመሙ አይመስሉም እና እሱ ጥሩ አዝማሚያ ነው። በዛ ይቀጥል ነው የሚባለው። ምክንያቱም ይሄ አዲስ ህመም ስለሆነ ገና ብዙ ዳታዎች እየተሰበሰቡ ነው ያሉትና ምንነጋገረው በጣም በተወሰነ ኢንፎርሜሽን ላይ ነው። ግን ኢንፌክቲቪቲ ኦፍ ዘ ቫይረስ የምንለው ይሄ ሁለተኛው ነገር ነው። ሶስተኛው ምንድነው? ህመሙ ገና የታመመው ሰው ላይ እየበሰለ ያለ ምልክት እንኳን ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፒሪየድ ላይ ያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክት ገና ከመሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው።
እነሱ መታመማቸው ሳይታወቅ ሌላ ሰው ግን
ለሌላ ሰው ሊያስተላልፍ ይችላል። ይሄ በጣም አስቸጋሪ ነው። ምክንያቱም ምልክቱ ከሌላቸው ኤርፖርትህም ጠንካራ ሊሆን ይችላል፣ መፈተሻ መሳሪያህም መመርመሪያህም የመከላከልና የመለየት አይዞሌሽን ምንለው ሁሉ ጥሩ ሊሆን ይችላል። ግን ምልክት ገና ስላላሳዩ ማሳለፍ ከጀመሩ ይሄ አደገኛ ነው። ምክንያቱም ለመከላከልና ለመቆጣጠር በሚደረገው ትግል ላይ ከፍተኛ ቀዳዳ ነው የሚፈጥርበት ያለው። እነዚህ ናቸው ትላልቆቹ በጣም ወሳኝ ምልክቶች የምናያቸው። ህመም አንድ ህመም ሲጀመር አንድ ቦታ ላይ ሲታይ ይሰራጫል ወይ አይሰራጭም ብለን፣ ከዛ በላይ ግን የህመሙን የመጨረሻ ውጤቱን ለማየት ሁለት ነገሮችን እንጨምራለን። ምንድናቸው እነዚህ? ከታመሙት ውስጥ ምን ያህሎቹ ናቸው የሚሞቱት? ለምሳሌ ኢቦላ መጥፎነቱ እዛ ላይ ነው። ከታመሙት ውስጥ ብዙዎቹ ይሞታሉ። ከ60% እስከ 70% የተያየበት ቦታ አለ። ይሄ ህመም ግን አሁን እንደ ዶክተር ሊጋንግ እንደተናገሩት ከሆነ ወደ 600 ሰው ተነጥሮ ተለይቶ ሆስፒታል ቆይቶ ምንም ሳይሆን ወጣ ካሉ ይሄ ጥሩ ዜና ነው ለኛ። ሌላው የመጨረሻው ምንድነው? መድኃኒት አለን ወይ ለመከላከል? ይሄ ነገር ከቁጥጥር ቢወጣና የተለያዩ አገሮች ላይ ቢታይ መድኃኒት አለ ወይ ይሄንን የታመሙትን ሰዎች ለይቶ ለማከም የሚያስችል ወይ ደግሞ ያልታመሙትን ለመከላከል የሚያስችል ክትባት አለ ወይ ነው። ለዚህ ለሁለቱ ጥያቄዎች መልሱ የለም ነው። ኮሮና ቫይረስ መድኃኒትም የለውም ክትባትም የለም ላልተያዙት። እና ይህንን ሁሉ ስታይ የኛ አየር መንገድ፣ የሲቪል አቪሽናችን፣ የጤና ጥበቃ ሚኒስቴር በጣም ብዙ እየሰሩ እንደሆነ ይገባኛል። እኔ ካለፈው ልምዴ ነው የምነግርህ ያለሁት። ከነሱ ጋር በነበረኝ ግንኙነት በኢቦላ ቫይረስ እየሰሩት የነበሩትን ስራ ስላየሁ ነው የምነግርህ ያለሁት። ግን ከዛም የበለጠ መስራት ያስፈልጋል። ምክንያቱም ጥያቄው አነስ ያለች ናት። አሁን ከውሃንግ ፕሮቪንስ የሚመጡትን ተጓዦች ወይ ደግሞ የእኛ አገር ሰዎች ወደዛ ሊጓዙ የሚፈልጉትን ለይቶ ምክሩንም ምርመራውንም ሲገቡ የሚደረገው ለእነዚህ ሰዎች ነው እና ከእነዚህ ውስጥ ህመሙ ያሳየ ምልክት ያለው ለተጠረጠረ ሰው ህመሙ መኖሩን አለመኖሩ እስከሚረጋገጥ ድረስ ለይቶ መከታተል አስፈላጊ ነው ማለት ነው። ካልሆነ አንዴ ከተለቀቀ ያ ሰው ከዛ በኋላ ምን ያህል ሰው ነካ? ከዛ ከተነኩት ደግሞ በጣም ከቁጥጥር ውጪ ነው የሚወጣው።
ከተጥሎ ማዳጋች ነው የሚሆነው ከወጣ በኋላ። ዶክተር ዳውድ ምናልባት በኢትዮጵያ ሁኔታው ውስጥ ፈጠን ብሎ የሚመጡ ቀደም ብሎ ከዘረዘሯቸው አሳሳቢ ሁኔታዎች ጋር መዛመድ ያለባቸውን ጥያቄዎች ላንሳ። አንድ በቀጥታ ከማዕከላዊቱ የቻይና ከተማ ውሃን በሽታው ከተቀሰቀሰበት ቦታ በቀጥታ ወደ ኢትዮጵያ በመምጣት ፋንታ ሌላ አካባቢ ደርሶ የሚመጣ ሰውን ይህ ሰው ቀደም ሲል ወደዛ መጓዙን የሚጠየቅበት መንገድ አለ? በምን መንገድ ቀጥታ ከመጡ በረራዎች ውጪ ያሉትን በተዘዋዋሪ የሚመጡት ምልክቶች አለመታየታቸው ቀደም የገለጿቸው ሁኔታዎች ምን መንገድ አለ? በጤና አጠባበቅ ቁጥጥር ዘዴ አለ ይሄን የሚመለከት?
አዎ፣ ፊት እንዳልኩህ እኔና ተስንነጋገር ይሄ ዲስከሽን ይሄ አሁን እናወራ ያለ ነው የኢትዮጵያ አየር መንገድና የኢትዮጵያ ጤና ጥበቃ ሚኒስቴር ባሉበት ቢሆን እንደዚህ አይነት ጥያቄዎችን በደንብ አርገን እናብላላቸው ነበር። ግን በአጠቃላይ ምንድነው አሁን እየተደረገ ያለው በአለም ደረጃ ይሄ ህመም ወደ 14 ቀን ነው የማስተላለፍ አቅሙ ይለወደ ማንኛውም ሰው ባለፉት 14 ቀናት ውስጥ ውሃንግ ፕሮቪንስን ነክቶ ከነበረ በሌላ ሀገርም ዞሮ ይምጣ ቀጥታም ከዛ ይምጣ ያ ጥያቄ ፕሌን ላይ ያለህ የሚሰጥህ ወረቀት አለ አይደል? እዛ ላይ መጨመር አለበት። ኢትዮጵያ እንዴት ነው እየተደረገ ያለው የሚለውን ስፔሲፊካሊ ተስፋ አደርጋለሁ
ለሚቀጥለው
እንደዚህ ስንነጋገር የአየር መንገድና የጤና ጥበቃ ሚኒስትር ሰዎች ስለሚኖሩ እነሱ የበለጠ ማብራሪያ ይሰጡናል። ነገር ግን ያ ጥያቄ ከሌለ አሁን መጨመር አለበት። ባለፈው 14 ቀን ውስጥ ውሃንግ ፕሮቪንስ ውስጥ ደርሰው የነበሩ ሰዎች ያ 14 ቀኑ ነው አሁን
ቆልፎ ማዛይ ማያጃ።
አዎ፣ በዛ ነው ጥያቄው መደረግ ያለበት።
መልካም። ስጋት ብቻ እንዳይሆን ምክንያቱም ማሳሰቡ ከፍተኛ ደረጃ ደርሷል። ያ በቀጥታ ምን ነገር ስለነበረበት ተነግሯል። ግን ጥንቃቄን በሚዛን ከመጠበቅ ጋራ ሰዎች የተስፋ ጭላንጭል የሚሰጥ በጥንቃቄና በመሸበር መሃከል ያለውን መስመር ለማጥበብ ያህል ነው የሚባል ነገር አለ።
አዎ፣ ሁልጊዜ መቼስ ለጥንቃቄ ደወል መደወልና አላርሚስት ሆነህ ደግሞ ማስደንገጥ ጋር ያለው መስመር በጣም አስቸጋሪ ነው። በደንብ ተደርጎ መያዝ አለበት። አሁን ይሄ ህመም ላይ እንደዚህ ስናወራ ማወቅ ያለበት ጥሩ ነገር ያለው ምንድነው ለሞት የተዳረጉት ቁጥር በጣም ትንሽ ነው። ይሄ በጣም ትልቅ ኮንፈርት ሊሰጠን የሚገባ ነገር ነው። ሁለተኛ ነገር አሁን ለምሳሌ አሁን ዛሬ ሆኖ አሁን ሪፖርት የወጣ ነበር ከኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን ማህበር አለኛ የዓለም ተጓዦችን ጤና የምንከታተልበት ድርጅት እና በአየር በረራ የትኞቹ ከተሞች ናቸው የትኞቹ አገሮች ናቸው በብዛት ከውሃንግ ፕሮቪንስ ሰው የሚቀበሉት የሚለው 50 ከተሞች ተዘርዝረዋል። ከ50ዎቹ ውስጥ ለምሳሌ ኢትዮጵያ የለችበት ነው።
ከዶክተር ዳውድ ሲራጅ ጋር የጀመርነው ውይይት አድማጮች በየወቅቱ ይቀርባል፣ አላለቀም። አሳሳቢ አነጋጋሪና የጥንቃቄ መረጃዎችን ጨምሮ የኢትዮጵያን አየር መንገድና ጤና ጥበቃን እንዲሁም ሌሎች የሚመለከታቸውን ጋብዘን ማወያየቱን እንቀጥላለን። አሁን የማጠቃለያ ዜናውን ከአዳነች ፍሳዬ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእስራኤልንና የፍልስጤማውያንን ችግር ስለመፍታት ጉዳይ ያላቸውን እቅድ ዛሬ ይፋ አደረጉ። እቅዱ የፍልስጤም ሀገር እንዲፈጠር ጥሪ ያደርጋል። ይህ ለፍልስጤማውያን ቁልፍ ጥያቄ ነው። እስራኤልንና የፍልስጤማውያንን ችግር ለመፍታት የሁለት ሀገሮች መፍትሄ እንዲመጣ ነበር የፍልስጤማውያን መሪዎች ሲጠይቁ የነበሩት። ትራምፕ ዛሬ ዋይት ሀውስ ሆነው ሲናገሩ ይህ ከዚህ በፊት ያልታየ ጉልህ ቦታ የሚሰጠው ክስተት ነው ብለዋል። ሌላ ብዙ ዝርዝር አልተገለጸም። ነገር ግን እቅዱ የፍልስጤማውያን የሚቆጣጠሩት ግዛት እንዲጨምር ያደርጋል። በሌላ በኩል ግን እስራኤል በምዕራብ ዳርቻ ለነበራቸው ለመሰረተቸው ሰፈራ እውቅና ይሰጣል። ፍልስጤማውያን ይህን ይቃወማሉ። የትግራይ ክልል ምክር ቤት አዲስ ወረዳዎች አደረጃጀት አዋጅ አጸደቀ። ምክር ቤቱ ለመጀመሪያ ጊዜ በጉባኤው የትግራይ መልሶ መቋቋም የስራ ሪፖርት ሰምቶ አጽድቋል። ካሜሩን በሚገኙት የሰሜንና የደቡብ ምዕራብ ክልሎች ያሉ የገጠር ነዋሪዎች ከ12 ቀናት በኋላ የአካባቢና የምክር ቤት ምርጫ ከመካሄዱ በፊት ተገንጣይ የሚባሉት አማጽያን ግጭት ሊያስነሱ ይችላሉ በሚል ስጋት ወደ ናይጄሪያ እየሸሹ መሆናቸው ታውቋል። የምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ባለስልጣኖች በገለጹት መሰረት ባለፈው ሳምንት በጽንፈኛ ሙስሊምነት የሚጠረጠሩ ታጣቂዎች በአንድ መንደር ላይ በከፈቱት ጥቃት 30 ሰዎች ተገድለዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ከስርጭት መሐንዲሱና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦች ጋር አሰናበታለሁ። ትግርኛ ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ።
كاب 4 تغصب 4 فرقا ويكعكب 10 تغصب 10 فرقا 4 10